Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ ሰሞኑን ግጭት ከተቀሰቀሰበት የኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪዎች ንብረታቸው ተቃጥሎ ሸሽተው ወደ መጠለያ መግባታቸውን ገልጸው አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን ግጭት አለ ብለዋል።
ገና ሰላም አተቀመጥንበት በትግርግር መጥቶ በቃ ገንዘባት ተዘረፍን፣ ቤታችን ተቃጠለብን፣ በቃ ህይወታችንን እናመልጣለን ብለን ወደ ጫካ ገብተን አሁን ህግ ደርሶልን ወደ ጮራ ወረዳ መጥተናል።
የተቃዋሚ ፓርቲዎችና የመንግስትን ምላሽ ያካተቱ እንደዚሁም ጥረቶቹ የተያዙ ጥረቶችን የሚተነትን ዘገባ ይዘናል።
የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው። መጀመሪያ ለድርድር ለውይይት ዝግጁ መሆኑን ያሳያል።
በሌላ ዘገባችን ደግሞ ለወጣት ባለሙያዎች በአራያነት ግልጋሎት የሚሰጥበት አሰራርን ለማስፋፋት መጽሐፍ የጻፈ የማህበረሰብ መሪን በጋቢና እንግድነት ይዘናል።
እንዲፈጠር መፈልግ የመጀመሪያ ያስተሳሰብ ለውጥ እንዲያመጣ ነው። ህይወት በብዙ ምርጫና ውሳኔ የተሞላች ነች። እንደገና ደግሞ መመረቅ በሌለበት ትምህርት ቤት ውስጥ ነው ያለ ነው። ወጣቶች ዙሪያቸውን እንዲመለከቱና ሜንቶራቸውን እንዲፈልጉ።
በሌላኛው ዘገባ ቻይና ከአፍሪካና ከሌሎች የእስያ ሀገሮች ጋር ያላትን የምጣኔ ሀብት ግንኙነትና መሪነት የሚተነትን ዘገባ ይዘናል።
ቀጣዩ ጣቢያ
When Xi Jinping speaks, China is very much about these days rules-based
Xi Jinping በንግግራቸው እንዳረጋገጡት በመርሆች ላይ የተመረኮዘ ሙሉ ዓለም አቀፍ ልማት መሪ የመሆን እቅድ አላት።
እንግዲህ ሁሉንም ከዝግጅቶቻችን ታገኙታላችሁ። ጊዜ ከበቃን ደግሞ ሙዚቃ እንጋብዛችኋለን። ጋቢና VOA የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አንድ የኒጀር ክልላዊ ባለስልጣንና ተንታኞች በገለጹት መሰረት አራት አሜሪካውያን ወታደሮች በያዝነው ወር ኒጀር ላይ የተገደሉት የደፈጣ ውጊያ በተከፈተባቸው መንደር ያሉት ሰዎች ወታደሮቹን በማስገደል ተግባር ሳይሰማሩ አልቀሩም ብለዋል። በወታደሮቹ ላይ የሚከፈተው የደፈጣ ውጊያ እስከሚመቻችበት ጊዜ ድረስ የመንደሩ ኗሪዎች ወታደሮቹን ወጥመድ ውስጥ ለማስገባት ሲሉ ሳያዘገዩአቸው እንዳልቀሩ የክልሉ ባለስልጣናትና ተንታኞች ተናግረዋል።
የዩናይትድ ስቴትስ ኤታ ማጆር ሹሞች ሊቀመንበር የተገደሉት አራት አሜሪካውያን ወታደር ቤተሰቦች ፈጣንና ትክክለኛ ምርመራ ሲደረግ ማየት እንደሚገባቸው ገለጹ። ጀነራል ጆሴፍ ዳንፎርድ ትላንት ለጋዜጠኞች ይህን ያሉት የትራምፕ አስተዳደር እንደ አውሮፓውያን አቆጣጠር ጥቅምት 3 ቀን ላይ ስለተፈጸመው ግድያ ለማጣራት የሚጥርበት ወቅት ነው። በጉዳዩ ላይ ብዙ ያልተመለሱ ጥያቄዎች እንዳሉና ፔንታገን ማለት የዩናይትድ ስቴትስ መከላከያ ሚኒስቴር እንኳን ስለተፈጸመው ግድያና ለምን እንደተፈጸመ የሚያውቀው ነገር እንደሌለ ዳንፎርድም ነው ተቀብለዋል።
በያዝነው አመት በመላው ዓለም የፖሊዮ በሽታ ወይም የልጅነት ልምሻ በሽታ የያዛቸው ልጆች ፓኪስታንና አፍጋኒስታን የሚገኙት ብቻ ናቸው። እነዚህ ሀገሮችም ቢሆን በሰፊው የተስፋፋ ሳይሆን እጅግ ርቀው በሚገኙና በጥቂት አካባቢዎች እንደተከሰተም ታውቋል። ለ30 አመታት ለሚጠጋ ጊዜ በ125 ሀገሮች በቀን 1000 የሚሆኑ ልጆች በፖሊዮ ማለትም በልጅነት ልምሻ ቫይረስ ምክንያት ጉዳት ይደርስባቸው ነበር።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ከፓኪስታን መሪዎች ጋር ለመነጋገርና የትራምፕ አስተዳደርን መልእክት ለማድረስ ዛሬ በሀገሪቱ ገብተዋል። መልእክቱ ፓኪስታን በታሊባንና ከሀገሪቱ ድጋፍ በሚያገኙ ሌሎች የአማጽያን ቡድኖች ላይ አሁን ካለው የበለጠ እርምጃ መውሰድ አለባት የሚል ነው። ቴለርሰን ኢስላማባድ እንደገቡ ልኡካኑ መርተው ከጠቅላይ ሚኒስትር ሻሂድ ሀጋን አባሲ ጋር ተቀምጠው ተነጋግረዋል። ከፍተኛ የፓኪስታን ባለስልጣን የሀገሪቱ ወታደራዊ ኃላፊ ጄኔራል ካማር ዴቪድ በአዋጅና የስለላ አገልግሎት ኃላፊም በስብሰባው ላይ ተገኝተዋል።
በስተመጨረሻም የቻይና ኮሚኒስት ፓርቲ የሀገሪቱ መሪ ሺ ጂንፒንግን የፖለቲካ አመለካከት በፓርቲው ህገ መንግስት እንዲሰፍር ተስማምቷል። ውሳኔው ከሀገሪቱ መስራች ማኦ ዜዶንግ እኩል እንዲሆኑ አድርጓቸዋል። የከፍተኛው አመራር ሹምሽር ከመደረጉ በፊት ስልጣናቸው ስር እንዲሰድም ረድቷል ተብሏል። ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ቀዳሚ ዘገባችን በኦሮሚያ ክልል ቡኖ በደሌ ጮራ ወረዳ የተፈናቀሉ ነዋሪዎች የመንግስትና እንደዚሁም ደግሞ የተቃዋሚ ፓርቲዎች ምላሽ የሚያካትት ነው። በቅድሚያ የደረሰን ዘገባ ከሰማይ ፓርቲ የተሰጠ መግለጫ ነው። መንግስት ጣቱን ከጠበንጃ ቃታ ላይ አንስቶ ለህዝቡ ጥያቄ ተገቢው ምላሽ ይስጥ ሲል ተቃዋሚው ፓርቲ ሰማይ ፓርቲ ጠይቋል። ገዢው ፓርቲ ኢህአዴግም ስልጣኑን ለህዝብ ሊያስረክብ ይገባል ሲል ነው የተቃዋሚ ፓርቲው የገለጸው። ፓርቲው በመጪው እሁድ በዚህ ጉዳይ ላይ እመክራለሁ ሲል የአዳራሽ ውስጥ ስብሰባ ማዘጋጀቱንም አስታውቋል። መለስካቸው አማህ ዝርዝሩን ይዟል።
ሰማይ ፓርቲ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ላይ ያሰራጨው የጽሑፍ መግለጫ የኢትዮጵያ ህዝብ አምባገነናዊ ስርዓቱ ስራን ገሸገሸው ስርዓቱን ለማውገዝና ሰብአዊና ዴሞክራሲያዊ መብቱን ለማስከበር በተለያዩ የሀገሪቱ ክፍሎች የአደባባይ ተቃውሞ እያሰማ እንደሆነ ያስረዳል። በተለይም በኦሮሚያ ክልል በተለያዩ ዞኖች የተቃውሞ ሰልፎች እየተካሄዱ መሆናቸውን ያስታውሳል። ሰሞኑን በኢልባቦር በቡኖ በደሌ ዞን በተለያዩ ወረዳዎች የተደረጉ የተቃውሞ ሰልፎችን ተከትሎ በሰው ህይወትና በንብረት ላይ የደረሰውን ጉዳትም አውግዟል። ለጥፋቱ ተጠያቂም የሥርዓቱ ካድሬዎች ስውር ቅስቀሳ ነው ሲል ይከሳል። አክሎም መንግሥት ለሚቀርቡ የሕዝብ ጥያቄዎች ተገቢ ምላሽ እንዲሰጥ መግለጫው ይጠይቃል። የፓርቲው የሕዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተዋል።
በአሁኑ ወቅት የኦሮሚያ ተወላጆች ከሶማሌ ክልል በመፈናቀላቸው ምክንያት እጅግ ዘግናኝና ሰቅጣጭ የሕዝብ ልቂት የተነሳ በተፈጠረው ቀውስ መላው ኦሮሚያ እና የኢትዮጵያን ህዝብ ያስቆጣ ጉዳይ በመሆኑ በየአካባቢው የሚነሱት ህዝባዊ ተቃዋሚዎች ተገቢው ምላሽ የሚጠይቁ በመሆናቸው ገዢው መንግስት ጣቱን ከጠመንጃ ቃታ ላይ እንዲያነሳና ለህዝብ ጥያቄ ተገቢውን ምላሽ እንዲሰጥ አጥብቀን እንጠይቃለን።
ዝቅ ብሎ መግለጫው ከዚህም ጠንከር ያለ ኃይለ ቃል ይሰነዝራል። መላው የኢትዮጵያ ህዝብ በአገዛዙ ላይ ያለው ጥላቻ ከመቼውም ጊዜ በላይ እየጨመረ በመምጣቱ ኢህአዴግ ይህን ከግምት ውስጥ አስገብቶ የራሱን አወቃቀር በመገምገም ስልጣኑን ለህዝብ ማስረከብ ይኖርበታል የሚል የጸና እምነት አለን ይላል የሰማያዊ መግለጫ። ይህን የፓርቲውን አቋም በጋዜጠኛ ጥያቄ ያብራሩት የፓርቲው ምክትል ሊቀመንበር አቶ ጌታነህ ባልቻ ናቸው።
የመጀመሪያው መሆን ያለበት የታሰሩ የፖለቲካ እስረኞች መፈታት አለባቸው። የህሊና እስረኞች መፈታት አለባቸው። ለፖለቲካው ፈቃደኛ መሆኑን የሚያሳይ ነው መጀመሪያ። ለድርድር ለውይይት ዝግጁ መሆኑን ያሳያል። ቀጥሎ በኢትዮጵያ ጉዳይ ያገባኛል የሚል ሁሉ ፖለቲካ ድርጅት ሀገር ውስጥም ያለ ውጭ ያለ በትጥቅ ትግልም እየታገለ ያለ ሁሉ ስለ ሀገራቸው ጉዳይ እንደሚያገባቸው ሪከግናይዝ ማድረግ አለብን። ሁላችን አሸባሪ ነው፣ ጸረ ሰላም ነው፣ ኪራይ ሰብሳቢ ነው፣ እንደዚህ ሆናም ብለን በሀገሩ ጉዳይ የሚያገባውን ሁሉ ዜጋ ገፍተን ተዘይ እዚህ ሀገር ባለቤት ማን ይሆናል? ሁላችንም እዚህ ሀገር ባለቤቶች ነን። የዚህ ሀገር ዜግነት መብታችን ይከበራል። ያን ጊዜ ሁሉንም ልክ እስረኞቹን ከፈቱ ፖለቲካ መሪዎቹን ይድና እስረኞች ከፈታን በኋላ ከዛ ለውይይት እንቀመጥ።
አቶ አበበ አካሉም ኢህአዴግ ሀገሪቱን ሊታደጋት የሚችለው በአንድ መንገድ ብቻ ነው ይላሉ።
ኢህአዴግ አሁን ያለውን የሀገሪቱን ተጨባጭ ሁኔታ ከግምት ውስጥ በማስገባት ስልጣኑን ለህዝብ ማስረከብ አለበት የሚል እምነት ነው ያለን። ምክንያቱም ራሱ ድርጅቱ ግንባሩ ራሱ የተሰነጠቀ እንዳለ የራሳቸው ሊቃንም ጭምር የተናገሩ ነው ያሉት። የፖለቲካ ተንታኞችም ይሄን በሚገባ እየነገሩ ነው ያሉት። አገሪቱ የከፋ ቀውስ ነው ያለችው። እንደምታውቁት ከዚህ ከዶላር መጨመር ጋር በተያያዘ ካሁኑ የኑሮ ውድነቱ ህዝቡን ጉሮሮውን አንቆት ይዟል። የስርዓቱ ከፍተኛ አመራሮች በተለይም በረኞቹ ተራ በተራ ቀስ እያሉ ከሚወጡ ለምን ስልጣኑን ለህዝብ አያስረክቡም? ትላንትና ህዝብ ነው የመረጠን ብለዋል። ደን አልቻልንም፣ የተፈጠረው ቀውስ አገሪቱን የሚበትን ነው። ስለዚህ ለዚች ሀገር የሚያስብ ከሆነ ያደርግ፣ እቺ ሀገር የነገ ትውልድ እንዲረከባት የሚፈልግ ከሆነ የግድ ስልጣናቸውን ማስረከም ይችላል። ኢህአዴግ ለህዝብ ማስረከብ አለበት ስልጣን። የምርጫ ጊዜንም መጠበቅ የለበት። ምክንያቱም አገርን ከቀውስ የማዳኑ ጉዳይ የእያንዳንዱ ዜጋ ኃላፊነት ነው።
ሰማያዊ ፓርቲ ይህን ይበል እንጂ ኢህአዴግ አሁንም በጥልቅ ተሃድሶ ውስጥ እንደሚገኝና ህዝቡንም የዚህ ተሃድሶ አካል እያደረገው እንደሚሄድ ነው የሚገልጸው። ሰማያዊ ፓርቲ በጽሑፍ መግለጫው መጨረሻ ላይ እንዳመለከተው ጥቅምት 19 ቀን 2010 ዓ.ም አሁን አገሪቱ ያለችበት ሁኔታ በእጅጉ አሳስቦኛልና ከህዝብ ጋር ለመምከር በመብራት ኃይል አዳራሽ ቀጥሮ ይዣለሁ ሲል አስታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አረጋው እየተዘጋጀ የሚቀርበው ፕሮግራም ጋቢና ቪኦኤ
ራዲዮ ሰገለ አሜሪካራ ጋቢና
ተከታዩ ዘገባችን እንግዲህ ሰሞኑን ግጭት ከተቀሰቀሰበት የኦሮሚያ ክልል ያገኘ ነው ይሆናል። ቡኖ በደሌ ጮራ ወረዳ የተፈናቀሉ ኗሪ ንብረታቸው ተቃጥሎ ሸሽተው ወደ መጠለያ ጣቢያ መግባታቸውን ገልጸው ጥቅስ አሁን በአብዛኛው ቦታ መረጋጋት ቢታይም በአንዳንድ ቦታዎች ግን ግጭቱ አለ ብለዋል። የተፈናቀሉትን መልሶ ለማቋቋም ስራ ላይ የተሰማሩ አንድ የሀገር ሽማግሌ በበኩላቸው ጥቅስ እንደዚህ ያለ ግጭት ከዚህ ቀደም አንድም ጊዜ አጋጥሞን አያውቅም፣ በአስቸኳይ ወደ ቀደመው ሰላማዊ ግንኙነታችን ልንመለስ ይገባናል ብለዋል። የአካባቢው አስተዳደር በግጭቱ የተፈናቀሉ ሰዎችን መልሶ ለማቋቋም ውይይት እየተደረገ መሆኑን ገልጸው አሁንም ጥቅስ ጊዜያዊ መጠለያ ውስጥ ላሉት ለዕለት የሚያስፈልጋቸው ነገር እየተሟላ ነው ብለዋል። የኦፌኮና የአረና ፓርቲ አመራሮች ይህ ችግር የኢሃዲግ ውጤት ነው ካሉ በኋላ የኢትዮጵያ ሕዝብ ከኢሃዲግ በፊትም በጋራ ይኖር ነበር፣ በኢሃዲግ ጊዜም በጋራ እየኖረ ነውና ይህ አብሮነቱ ግንኙነቱ እንዳይጎዳ ከፍተኛ ጥንቃቄ መደረግ አለበት ብለዋል። ሁሉንም ያነጋገረችው ጽዮን ግርማ ናት፣ ዝርዝር አላት።
ሰሞኑን የእርስ በርስ ግጭት ተቀስቅሶበታል የተባለው የቡኖ በደሌ ዞን 5 ወረዳዎች ሁኔታን ለማጣራት ያነጋገርናቸው ሰዎች ደጋግመው እንደገለጹት በእነዚህ ወረዳዎች ውስጥ ባሉት ቀበሌዎች ከ50 ዓመታት በላይ በሰላም ተጋብተው ተዋልደው ደስታና ሀዘናቸውን በጋራ ተካፍለው ስለመኖራቸው ይናገራሉ። በአካባቢው የኦሮሞ ማህበረሰብ ተወላጆችና የሌላ በርካታ ማህበረሰብ ተወላጆች በእርሻና በንግድ ስራ ተሰማርተው ይኖራሉ። የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የመንግስት ባለስልጣናት እንደሚናገሩት ባለፈው ሳምንት በዞኑ የተለያዩ ወረዳዎች የተቃውሞ ሰልፎችና እንቅስቃሴዎች ነበሩ። ሰልፎቹ ከዚህ ቀደም በተለያየ የኦሮሚያ ክልል ሲደረጉ እንደነበሩት መብትን የሚጠይቁ መፈክሮችን የያዙ ነበሩ። በአንዳንዶቹ ወረዳዎች ሰልፎቹ በሰላም ተጠናቀው ነበር። ነገር ግን ከሮብ ጥቅምት 8 ቀን ጀምሮ የተደራጁ የሚመስሉ ወጣቶች የሚመሩት ሰልፍ ሁኔታዎችን ወደ አልተፈለጉ እንቅስቃሴ መሩት ይላሉ። አቶ ታደሰ አመራ በጮራ ወረዳ በጌፍዲ ጌጆ ቀበሌ ነዋሪ ነበሩ። አሁን በረብሻው ምክንያት ንብረታቸው ተቃጥሎ ጮራ ወረዳ ውስጥ መጠለያ እንደሚገኙ ገልጸውልኛል። ቤተሰቦቻቸው ከጎንደር አካባቢ የመጡ ቢሆንም እርሳቸው ተወልደው ያደጉት ኢሊ አባቦራ ውስጥ እንደሆነ ይናገራሉ። ግጭቱ እንዴት እንደተፈጠረም ያስረዳሉ።
የተፈጠረው ያው ገና ሰላም አተቀመጥንበት በግርግር መጥቶ በቃ ገንዘባችን ተዘረፍን፣ ቤታችን ተቃጠለብን፣ በቃ ህይወታችንን እናመልጣለን ብለን ወደ ጫካ ገብተን አሁን ህግ ደርሶልን ወደ ጮራ ወረዳ መጥተናል። መጠለያም ስለሌለን በርድ ምናምንም ስለሌለን እንዴት ብለን ገንዘቦቻችንን ንብረታችንን የቆሙትን ማለት ነው እንስሳ ከብቶችን እነሱን ጥለን ነው ወደ ጫካ የገባ ነው።
የዞኑ አስተዳደር በትላንትናው ዕለት በሰጠው መግለጫ በአጠቃላይ በ5 ወረዳዎች የ12 ሰው ህይወት መጥፋቱን ይፋ አድርገዋል። ከዚህ ውስጥ የ2 ሰው ህይወት የጠፋው አቶ ታደሰ አመራ በሚኖሩበት በጮራ ወረዳ ሲሆን በአጠቃላይ 52 መኖሪያ ቤቶች መቃጠላቸውንም አስታውቋል። አቶ ታደሰ አርሶ አደር እንደነበሩ ይናገራሉ።
አገራችን ያው ብዙውን ጊዜ የሚመረተው ቡና ነው። በቡና ነው የምንጠቀመው። ቡናችን ተቃጥሏል። የቤት ቁሳቁሳችን፣ ሶፋችን፣ በራችን ተሰብሮ ተፈልጦ ተቃጥሞ ነው ያለው። ብራችን ደግሞ የተወሰነ ብር ያስቀመጥነው ብር ተዘርፈናል።
አቶ ታደሰም ሆኑ ሌሎች ያነጋገርናቸው ሰዎች የሚገልጹት ግጭቱ ድንገት ወደ ጥቃት መሸጋገሩን ነው። ከዚያም ወደ ብሔር መሰል ግጭት መቀየሩን ገልጸው ነገር ግን የሞቱት ሰዎች ያካባቢው ተወላጆችን ጨምሮ የተለያየ ብሔር ያዙ ሰዎች መሆናቸውን ነው። ከዚህ ቀን በፊት አብሮ መኖራችንን የሚጎዳ ምልክት እንኳን አልነበረም ይላሉ አቶ ታደሰ።
በፊት ምንም ምልክት የለም። ሰላማዊ ነን፣ በቃ አብረን እንውላለን፣ አብረን እንገባለን። ጎረቤት የሆነው አብረን የጠጣነው አብረን ያደግነው ሚዜ የሆነው ምን ዛሬ ባላንጋራ የሆነ ተደራጁ ኃይለኞች ናቸው እንጂ የህዝቡ የአባታችን ጓደኞች አይደሉም። እንደዚህ ያደረጉ አሁን የተወለዱ ከ83 ወዲህ የተወለዱ ናቸው።
ከግጭቱ በኋላ ጫካ ውስጥ መቆየታቸውንና አሁን ግን መጠለያ ውስጥ እንደሚገኙም ይገልጻሉ።
አሁን ጦራ ወረዳ ያለን አዳራሽ ባሌ ከተማ አዳራሽ ገብተን የከተማው ህዝብ ተደራጅቶ እያበላን እያጠጣን ነው።
ዛሬ ከትላንት ሻል ያለ ቀን ነው ብለዋል።
ከመጀመሪያው አንስቶ ትናንትና የገባነው ከምሽቱ በ7 ሰዓት ነው። ስናየው በቃ እኛም ትንሽ ተረጋግተን ህይወታችን እያወቅ ነው ያለ ነው። ደግሞ ከዛሬ ውሎም ያው አንድ ሰው ጠፋብን እንጂ ከትናንት በስተው ዛሬ ትንሽ ሻል ያለ ይመስለናል። ትቋቋማላችሁ ብሎ ቃል የገባልን የለም። ነፍሳችሁን መጀመሪያ እናድናለን ብሎ ነው ቃል የገቡልን። አሁን
አቶ መህዲ ጀማል በጮራ ወረዳ ኩምባቤ ቀበሌ ውስጥ የሚኖሩ አዛውንት ናቸው። ከቀናት በፊት የአካባቢው ነዋሪ መንግስት ላይ ያለውን ተቃውሞ አሰምቶ በሰላም ወደ ቤቱ ገብቶ እንደነበር ይገልጻሉ።
ከሌላ ወረዳ ነው ወደኛ ወረዳ የተዛመተው፣ ዳርዳር ላይ ያሉ ገጠር ከተሞች ማለት ነው። ወደዚህ የተዛመተው ከዛ ነው እና በትንሽ በተወሰኑ ቀበሌዎች ላይ በቃ ምንም በማይታወቅ መልክ ነው የሰው ቤት ዘረፋ፣ ሰው መጎዳዳ ተጀምረው። እኔ እውነት ለመናገር እኔ የምደብቀው ነገር የለም። በእውነት ልንገርሽ እስከ ዛሬ ድረስ እኛ እንደዚህ አይነት ነገር ማንም ብሔረሰብ ከማንም ብሔረሰብ ጋር ተነካክቶ አያውቅም። እዚህ ቦታ ላይ በዚህ በተለይ በዚህ ይሄ ወረዳ በኦሮሚያ ውስጥ ትልቅ ተምሳሌ የሚሆን ከተማ ኦሮሞ ከአማራ ተጋብቶ፣ ጉራጌው ከኦሮሞ ተጋብቶ በሰርግ በሀዘን እንደ ምሳሌ ትልቅ ወረዳ አለ። ወደ ከሌላም ሰው ማጣራት ትችያለሽ። ትልቅ ምሳሌ ያለው አገር ነው። ትልቅ ቦታ ያለው አገር ነው። እንደ ምሳሌ ጾራ የሚወራ ወረዳ ነው። እንደዚህ አይነት ታሪክ ያለን ህዝቦች ነን። እዚህ ቦታ እንደዚህ አይነት ባልታወቀ ኃይል በምንነቱ በማይታወቅ ሁኔታ የተከሰተብን የተፈጠረብን ነገር ነው እንጂ እኛ ከሌሎች እንዳስ እንከላከለ የነበርን እንጂ እስከ ዛሬ ድረስ እንዲህ ያለ ነገር በወረዳችን ተከስቶ አያውቅም። ጉራጌ አለ፣ ደቡብ አለ፣ የሌለ የለም፣ ሁሉም አለ። አሁን የትግራይ ተወላጆች እኔ እንደ ምሳሌ ሁሉ ሰደሽ ከሄቴ ልጅ ያገባለ፣ ከአማራ ያገባለ፣ ከጉራጌ ያገባለ፣ እንደዚህ ነን እኛ እዚህ ወረዳ ላይ በአብዛኛው እንደዚህ ነው። የለም ማንም ሰው ተነቃቅሎ ያለ የለም። በደንብ ነዋሪ አለ። እኛን ያሳደጉን ያሳደግናቸው አሉ። አሁንም እንኳን ግንታች ከጥንት ጀምሮ ከስላሴ ጀምሮ ማለት ነው ይሄ ህዝብ ሊነጣጥል የማይችል አብረን ያለን አሉ። አብረን ኖረን አብረን በመኖሪያ ቤት አብረን በክራይም ከኛ ጋር ኖረው የሚኖሩ አሉ በስፋት።
አሁን በዚህ ምክንያት የተፈናቀሉትን ሰዎች ለማቋቋምና ግጭቱን ሙሉ ለሙሉ ለማብረድ እርሳቸውን ጨምሮ የሀገር ሽማግሌዎች እየተረባረቡ መሆኑንም ይገልጻሉ።
አሁን የተፈናቀሉት ሰዎች እዚህ አዳራሽ አለ፣ የከተማ አዳራሽ 200 የሚሆኑ ሰዎች ናቸው። እነሱም እዚህ ቅርብ ቀበሌ ላይ ነው የመጡት። ያው ከኛ ትንሽ 20-25 ኪሎ ሜትር ከከተማው የሚርቅ ቦታ ላይ ነው ያሉት። ከዛ ነው የመጡት። እነሱም ደግሞ የማቋቋም ስራ እየተሰራ ነው። የክልላዊ መንግስቱም ከፍተኛ ባለስልጣኖችን መጥተው ጥሩ ስራ ዛሬም ደግሞ ስብሰባ ተካሂዶ ከተማው ነዋሪ ወጥቶ እነዚህን ሰዎች ተንከባክቦ ወደ ቦታው መልሰን ጥሩ ስራ ልንሰራ ጥሩ ዝግጅት ላይ ነው ያለ ነው። በእኛ በኩል ያለው ነገር ይሄ ነው።
እነሱስ ምን ይላሉ የተፈናቀሉት ሰዎች?
እንግዲህ የተፈናቀለ ሰው እንግዲህ መቼም በእውነት ምን እንግዲህ የሚያሳዝን ነው። ያ ወንድሞቻችን ናቸው። የተጎዳውም ያጽናንተን። እነሱ ደግሞ አእምሮ ሞራላቸውን ጠብቀን እኛ በዚህ የሚለየን ነገር የለም። በሃይማኖታችንም በምንም በምንም ክርስቲያኑም ሙስሊሙም ሁሉም በአንድ ላይ ተስማምቶ የሚኖር ነው። አይዟቸው እያን እነሱን አረጋግተን ያለውን ነገር እንዲጽናኑ አድርገን ነው ያለ ነው። ይህን ነው እነሱ የሚሉት። እንግዲህ በእኛ ላይ እምነት አላቸው፣ በአካባቢ ህዝብ ላይ እምነት አላቸው።
በዚህም ውይይት እያደረጉ መሆኑን አቶ መህዲ ጨምረው ተናግረዋል።
አሁን ማንኛውም ወጣቶቻችን የማያውቀውን መክረን የተሳሳተውን መልሰን እዚህ ላይ ደግሞ ወሬ የሚያጋንኑትን ኦሮሞ እንደዚህ ይሄን አደረገ አማራ ይሄን አደረገ ብሎ የሚያጋንኑትን የሚያፋጅ እነሱን ደግሞ መክረን ምን ጥሩ መስራት አለብን። ወጣቶቻችንም ተረድተውናል። ሌላውም እንደዚህ ሊረዳን ይገባል። ይሄ የብሔረሰብ ማንም ብሔረሰብ ከማንም ብሔረሰብ ሊለየው የሚችል ማንም ኃይል የለም። አንድም የአንዱ አሸናፊ ሊሆን አይችልም። ይህንን መክረው ተከባብረን ተዋደን የድሮ ፍቅራችንን ይዘን በሰላም መኖር አለብን። ይሄ ነው ትልቁ ነገር። ይህን መክረው
የቡኖ በደሌ ዞንን የኮሚኒኬሽን ጉዳዮች ኃላፊ አቶ ላይኩን ተካልኝን ስለ ዛሬ ሁኔታ ጠይቄያቸው ነበር።
አሁን ባለንበት ሁኔታ በአምስቱም ወረዳዎች ላይ ይሄ ሁከት ረብሻው ጣጣሎና የተለያዩ ችግሮች ቆሞ ነው ያለው፣ ተረጋግቶ ነው ያለው። አሁን እየሰራን ያለ ነው እኛም ከክልሉ መንግስት ጋርም ሆነ ከህዝባችን ጋር እየሰራን ያለ ነው። ይሄ እየተፈናቀለው ነው ግንዴት ወደ ቀዩ መመለስ አለብን። እንደገና ይሄ የተከሰተው ችግር ደግሞ ቀጣይነት እንዳይኖረውና ህዝባችን ወደ ቦታው እንዲመለስ ወደ ቀደመው ቦታው እንዲመለስ ለመስራት ትጋት ላይ ነው ያለ ነው። ዞሮ ዞሮ ግን ችግሩ አሁን በተባለው መልክ በማህበራዊ ሚዲያ አንዳንድ የሚለቀቁ ነገሮች አሉ። ይህንን ለማጣራት ደግሞ እንደኛ እንደ ዞናችንም አለ በሚባለው ስፍራ ላይ በትክክል መረጃ ወስደን ነው የምናነሳው። ስለዚህ አሁን በየትኛውም ወረዳ በአምስቱም ወረዳ በከተማም ማለት ነው በስድስተኛው በከተማውም ላይ እንዲህ አይነት ችግር እንደባለፈው ሳምንት ሲከሰት የነበረው ችግር እየተከሰተ እንዳልሆነ በእርግጠኝነት ማለት ይቻላል ማለት ነው።
በአሁኑ ሰዓት ግጭቱን ሙሉ ለሙሉ ለማስቆምና በየመጠለያ ላሉት የዕለት እርዳታ ለመስጠት ጥረት እየተደረገ መሆኑን ገልጸው በቀጣይ እንዴት ይቋቋሙ የሚለው ላይ ርብርብ እየተደረገ ነው ብለዋል።
ረዚም አመታት አፍሪካን ያስራት የስቃይ ሰንሰለት ዛሬ በኔና ነይ ይፈጠራል። ነገ በጎ ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል።
አገር ተዝዘናል። ሁሉም ጥሩ ይሆናል።
የተከታተላችሁ ትገኝት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው እናልፋው። በህይወቴ መከተል የምፈልገው እገሌን ነው። የእከሌ አሰራር በጣም ያስደንቀኛል። እንደሷ መሆን ብችል ምን አለ፣ እንዴት ስኬት ላይ እንደደረሰ ቢነግረኝ፣ ወይኔ የት በደረስኩ ነበር
ብላችሁ አስባችሁ ይሆናል። እንደ መስታወት ግን ድምጻችሁ ማያምር ከሆነ ባትሉት ይሻላችኋል። እንደኔ ሰዎች ታዲያ መካሪ፣ አርአያ፣ ምሳሌ እንደሚያስፈልጋቸው የሚገልጽ መጽሐፍ በቅርቡ ለአንባቢያን ቀርቧል። ርዕሱም መሰረታዊ የሜንቶር ፕሮግራም መርሆች ይችላል። ጸሐፊውን ዶክተር ሙላቱ በላይነህ ቤተሰብና ትዳርን በተመለከተ በዋነኝነት በማማከር ለአመታት ሰርቷል። ከመስታወት ጋር ቆይታ አድርጓል።
ሜንቶር ብለን ስንል አንድ ሰው ያየውን የተመለከተውን ወይም ያለውን ተሰጥኦ ወይም ያለውን ሙያ ሊሆን ይችላል ወይም ያለውን ዝንባሌ ሊሆን ይችላል ያንን የተሻለ ብቃት እንዲኖረው ያንን ሰው በፈቃደኝነት አቅጣጫ የማሳየት፣ የመምከር፣ ኮች የማድረግ፣ የማብቃት፣ ወዳየው ነገር እንዲደርስ በተለያየ አቅጣጫ በየጊዜው መርዳት ማለት ነው። ጠቅለል ያለ ሀሳቡን ስንወስድ ባለንበት ሙያ ከፍ ያለ ብቃት እንዲኖረን ከኛ የተሻለ ሰው ሜንቶር የሚያደርገን ሰው ያስፈልጋል። እኔ ራሴ እኳ ጸሐፊው ሁለት ሜንቶር አለኝ። ሜንቶር የሚያደርገኝ በተለያየ ሙያ ላይ ሜንቶር የሚያደርገኝ ሰው አለ እና አትሊስት ትንሽ ክፍተቷን ከሞላሁ ብዬ ለሀገሬ ትንሽ ኮንትሪቢዩት ላድርግ ብዬ ነው የኔ የጻፍኩት።
ስለ መጽሐፉ ይዘት ገለጻ አድርገህ ፈታ አድርገህ ንገረን።
ዋናው ሀሳቡ ያለንን ነገር እናካፈል፣ እያካፈል ሌሎች ይደጉ፣ ሌሎች ይለወጡ፣ ሌሎች የተሻለ ብቃት ይኖራቸው እኛም ደግሞ የተሻለ ብቃት እንዲኖር ሌሎች ሰዎች እኛን እንዲመክሩን አቅጣጫ እንዲያሳዩን በአጠቃላይ ሜንቶር እንዲያደርጉን የሚያስፈልገው ከዚህ አንጻር ነው። ስለዚህ ሜንቶርሺፕ ማስፈልገው ሰው የለም። ሁላችንም ወንድም የለ ሴት የተማረ ያልተማረ በደረስንበት ሌብል ሁሉ ሁላችን ያስፈልገናል ብዬ ነው መጽሐፉን ጠቅላላ ለመጽሐፍ የሞከርኩት። ተቻለ መጠን ለመከፋፈል ሞክሬያለሁ። ሰዎች ባላቸው ማህበራዊ ሚናና ኃላፊነት በጾታና በእድሜ ተከፋፍሎ ያለ ሜንቶርሺፕ፣ በጋብቻ ሁኔታ፣ በመንፈሳዊ ዓለም ውስጥ ያሉ ሰዎች፣ በግለሰቦች ውስጥ ያለ ተሰጥኦና ችሎታን እንዴት ሜንቶር ማድረግ እንደምንችል፣ በትምህርት ቤት በተለያየ ሙያና ክህሎት ባሉት ትምህርት ቤቶች ላይክ በዩኒቨርሲቲ፣ በኮሌጅ፣ በሙያ ትምህርት ቤቶች ውስጥ እንዴት የግሩፕ የሆነ ሜንቶርሺፕ እንደሚያስፈልግ፣ በስራ መስክ ስራ እየሰሩ ስራቸውን ሳይተው እንዴት የሜንቶርሺፕ ፕሮግራም ለጤናማና የተቃራኒ ጾታ ግንኙነት ስለ ትዳርና ቤተሰብ ሰው በትዳሩና በቤተሰቡ ሜንቶር እንዲደረግ፣ በተጠበቁና ባልተጠበቁ የህይወት ገጠመኞችና ክስተቶች አሉ። ደግሞ አስበን አቀደናቸው ደግሞ የሚፈጠሩ ነገሮች አሉ እና እነዛን ለውጦች የሽግግር ለውጦችን ሂደቶችን በትክክል ሀንድል ማድረግ እንድንችል ሜንቶር የሚያደርጉን በተሳሳተ ስሜትና በዛ ጊዜ በተጎዳ ማንነት የምንወስናቸውና የምንመርጣቸው ምርጫዎች ብዙ ጊዜ የተሳሳቱ ሊሆኑ ስለሚችሉ ትክክለኛ ምርጫና ውሳኔ መወሰን እንድንችል በዛን ጊዜ የሚያግዙን ሜንቶር የሚያደርጉን ሰዎች ያስፈልጋሉ እና እንዲህ አድርገን እርስ በርሳችን ተባብረን አንዳችን ለአንዳችን ያለውን እያካፈል አብረን ማደግ እንድንችልና ብዙ ከቴክኖሎጂ ጋር አብረን ራሳችን እያሳደግን አገራችን እየተጓዘችበት ካለው ጎዳና ፈጣን የሆነ እድገት እንዲኖር ለማስመዝገብ ከዚህ ሀሳብ አንጻር ነው በተለያየ እየከፋፈልኩ ልጽፈው የሞከርኩት።
ሜንቶር ለማን ነው በጣም ብዙ ጠቃሚነቱ ትላለህ?
ጠቃሚነቱ ለሁሉም ሰው ነው። ማለት ያው ብዙ ጊዜ እድሜያችን እየጨመረ ሲመጣ ማስፈልገን ይመስለናል እንጂ ሁሉም ላይፍ እንትን ስለሆነ ከአንዱ ወደ አንዱ ህይወት ስንሄድ የሽግግር ነው። ህይወት ደግሞ መመረቅ የሌለባት ትምህርት ቤት ናት። ሁልጊዜ ተማሪዎች ነን እና ስለዚህ ከአንዱ ወደ አንዱ ህይወት ስንጓዝ ለሁላችንም ሜንቶርሺፕ ያስፈልገናል። ግን ለወጣቶች ብለን ስናስብ ግን ወጣቶች ገና ህይወትን እየጀመሩ ያሉ በህይወታቸው ብዙ የሚጓዙት ጉዞ ስላለ ከብዙ ከሚጓዙት ጋር ተነስተን ስናስብ ያላቸው ተሰጥኦ አላቸው። ከትምህርታቸው ከሙያቸው አንጻር ከወደፊት የትዳር ህይወት ሲታሰብ፣ ወደፊት ሀገሪቱን በተለያየ መንገድ በመምራት ደረጃ ሲታሰብ ብዙ አቅምና ጉልበት ብዙ ጊዜ ያላቸው እነሱ ጋር ስለሆነ ብዙ ማይል የሚጓዙትን ሰዎች ለምሳሌ አንቺ በአስር አመት ያገኘሽውን ኤክስፒሪየንስ አንድ ወጣት በአንድ አመት ቢያገኘው እና ጊዜና ጉልበት ገንዘብ እንዳይባክን እነሱ ላይ ፎከስ ማድረግ ሊያስፈልግ ይችላል። ግን ወጣቶች ብቻም ሳይሆን በእኛ ሀገር ሴቶችም ያስፈልጋቸዋል። በተለይ ከእኛ ሀገር አንጻር ለሴት ያለን ግምት ለሴት ያለን ግንዛቤ አነስተኛ ከመሆን የተነሳ እንደገናም ደግሞ በተቃራኒ ጾታ ያለው ትንኮሳ፣ ጾታዊ ትንኮሳና የተለያዩ ነገሮች እነሱን ለማስወገድ ሰው መልካም ሀሳብ መልካም ነገር እንዲያካፍል መንገዳቸውን አስተሳሰባቸውን መቀየር ክፉ ነገር ከማስተላለፍ ወይም ደግሞ ክፉ ነገር እንዲያደርጉ ማይንዳቸውን ከሚገፋፋ ነገር ማይንዳቸውን መቀየር የምንችልበትም አንድ መንገድ ነው ብዬ ማስባለሁ። ይህን ሀሳብ
አሁን ወጣቶች እጅ ሲገባ ይሄ መጽሐፍ ወይም አንባቢያን እጅ ሲገባ ምላሹ ምን ይሆናል ብለህ ነው የምታስበው?
እንዲፈጠር የምፈልግ የመጀመሪያ የአስተሳሰብ ለውጥ እንዲያመጣ ነው። ህይወት በብዙ ምርጫና ውሳኔ የተሞላች ነች። እንደገናም ደግሞ መመረቅ በሌለበት ትምህርት ቤት ውስጥ ነው ያለ ነው። ወጣቶች ዙሪያቸውን እንዲመለከቱና ሜንቶራቸውን እንዲፈልጉ ሪሌሽንሽፕ በደንብ ጥሩ ግንኙነት ፈጥረው ሜንቶር የሚያደርጋቸው ሰው እንዲፈልጉ ያበረታታል መጽሐፉ። ያ ብቻ ሳይሆን ደግሞ መንግስትንም በዚሁ አጋጣሚ ላበረታታ ፈልጋለሁ። በየትምህርት ቤቱ በህብረት የሆነ ተማሪዎች ላይ ወጣቶች ላይ ትኩረት ያደረገ የሜንቶር ፕሮግራም ሊዘረጋ ያስፈልጋል። እንድነው አንዱ ችግራችን የእኛ ጀግና ብለን የምናስበው የውጭ ሀገር ዜጋ ነው። የየራሳችን ጀግና እንዲኖረን ምናልባት እናቶቻችን ሊሆን ይችላል ወይ አባቶቻችን ወይ አስተማሪዎቻችን ወይ ሌላ ባለሙያ ሊሆን ይችላል እና የራሳችን ጀግና እንዲኖረን የራሳችን የምንመለከተው ሰው እንደ ምሳሌ አድርገን የምንጠቅሰው አይነት ሰው እንዲኖረን ለማድረግ ጥረት የሚያደርግ መጽሐፍ ነው።
እሺ፣ በጣም ነው የማመሰግነው ዶክተር ሙላቱ በላይነህ።
እኔም በጣም ነው የማመሰግነው።
እንግዲህ ዛሬ ጋቢና ፕሮግራማችን በዚህ ተጠናቋል። ይሄን መጽሐፍ ማግኘት መግዛት የምትፈልጉ ኢትዮጵያ ተሰራጭቷል ማግኘት ትችላላችሁ ብሏል ዶክተር።
በጣም ጥሩ እናመሰግናለን። አስተያየቶቻችሁን እስኪ እናንተም ስጡን። Facebook @vioamaric ላይ ታገኙናላችሁ #gabinavioን በመጠቀም በትዊተርም በፌስቡክም መልእክቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዜ ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ፋቱ ጋር በመሆን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።